ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡት መሰናዶዎች መካከል
እና የኢትዮጵያ የሙዚቃ ትምህርት ቤት እንዲጀመር ከማድረግም አንፃር ትልልቅ ስራዎችን የሙዚቃ ኢንዱስትሪውን በህትመትም በማስተዋወቅ ትልቅ አሻራ ጥለው ያለፉ ማህበረሰቦች ናቸው ተብሎ ይታመናል። እና
ከዘመናት በፊት ከዘረፋ ፍጅት አምልጠው በኢትዮጵያ ከተጠለሉ ህዝቦች መካከል አርመኖች ይገኛሉ። ዛሬ ምሽት እንደ ሀገራቸው በሚቆጥሯት ኢትዮጵያ ስለተውት አሻራ በጥቂቱ እንነግራችኋለን።
ለ11 ዙር ስልጣናት ሰጥቷል። ለ20 ሰልጣኝ ማለት ነው። ይሄ እንደ ሀገር አቀፍ እቅድ ተይዟል። 2000 በያጆችን ማፍራት በአይሶ ስታንዳርድ ማለት ነው።
የወጣትነት ኃይላቸውን ለፈጠራና መልካም ግብር የሚያውሉ ኢትዮጵያውያንን የማስተዋወቅ ልምዳችንን ቀጥለን ዛሬ ምሽት በደቡብ ኢትዮጵያ የአርሶ አደሮችን ህይወት እየደገፈ ካለው ወጣት ጋር እናመሻለን። እኚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራል። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ከደንገደሙ
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከአሜሪካ የምስራቅ አፍሪካ ልዩ ልዑክ ጄፍሪ ፌልትማን ጋር ተወያዩ። በውይይታቸው ወቅት ከአሸባሪ ህወሓት ጋር የሚደረገው ጦርነት ለሚቆምበት መንገድ የአሜሪካ ሀሳብ ምን እንደሆነ በልዩ ልዑኩ በኩል መነሳቱን እንዲሁም ምክትል ጠቅላይ ሚኒስትር ደመቀም የኢትዮጵያን አቋም ማስረዳታቸውን የመንግስት ኮሙኒኬሽን አገልግሎትን ጠቅሶ የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ የፌስቡክ ገጽ አስታውቋል። በውይይታቸው ወቅት በኮምቦልቻና በላሊበላ ለሰባዊ እርዳታ የሚውሉ በረራዎች መፈቀዳቸውን አቶ ደመቀ የገለጹ ሲሆን ወደ ትግራይም 369 እርዳታ የጫኑ መኪናዎች እንዲገቡ መፈቀዱን ምክትል ጠቅላይ ሚኒስትር ደመቀ መኮንን ለልዩ ልዑኩ መግለጻቸውም ተነግሯል። በተለያዩ የኢትዮጵያ ክልሎች የሚገኙ የአሜሪካ ዜጎችን ሁኔታ በተመለከተም ሁለቱ ባለስልጣናት ውይይት ማድረጋቸውን የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ የፌስቡክ ገጽ አስታውቋል። በሌላ የተያያዘ ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ ትላንት ከጋዜጠኞች ጋር በነበራቸው ቆይታ በኢትዮጵያ ከታሰሩት 11 የተባበሩት መንግስታት ድርጅት ሰራተኞች ውስጥ 6ቱ መፈታታቸውን ገልጸው ሌሎች 5 ሰራተኞችና የአንደኛቸው ልጅ በአዲስ አበባ አሁንም ድረስ እንደታሰሩ መሆኑን ተናግረዋል። በዚህ ወር መግቢያ ላይ 16 የሚሆኑ የተባበሩት መንግስታት ድርጅት ሰራተኞች ከነ ቤተሰቦቻቸው ታስረው እንደነበረ በመንግስታቱ ድርጅት መገለጹ ይታወሳል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በኬንያ የነበራቸውን ጉብኝት ትላንት ጨርሰው ወደ ናይጄሪያ አቡጃ ያመሩ ሲሆን በዛም ከናይጄሪያው ፕሬዝዳንት ሙሐመዱ ቡሃሪ፣ ከውጭ ጉዳይ ሚኒስትር ጄፍሪ ኦነኒየማ፣ ከንግድና ኢንዱስትሪ ሚኒስትርና ከአምባሳደር ማርያም ካታምፕ ጋር ተገናኝተዋል። ሚኒስትሩ ከሀገሩ ምክትል ጠቅላይ ሚኒስትር የሚ ኦሲንባጆና ከናይጄሪያ የውጭ ጉዳይ ሚኒስትር ጄፍሪ ኦነኒየማ ጋር በመሆን የ2.1 ቢሊዮን ዶላር የልማት ትብብር ስምምነት ላይ መድረሳቸውም ይፋ ተደርጓል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ዛሬ የአፍሪካ ጉዟቸው የመጨረሻ መዳረሻ ወደ ሆነችው ሴኔጋል ዳካርም ይጓዛሉ። የዩጋንዳ ባለስልጣናት ማክሰኞ ዕለት በዋና ከተማዋ ባጥፍቶ ጠፊ ለደረሰ የቦምብ ጥቃት አንድ ሙስሊም ሃይማኖት መሪን ጨምሮ 5 ሰዎችን ከጽንፈኛ ቡድን ጋር ቁርኝት አላቸው በማለት ገደሉ። 4 ሰዎች በምዕራብ የሀገሪቱ ክፍል ዩጋንዳን ከኮንጎ በሚያዋስነው ድንበር አካባቢ ድንበሩን ተሻግረው ወደ ዩጋንዳ ሲገቡ የተገደሉ ሲሆን 5ኛውና የሙስሊም ሃይማኖት መሪ የሆኑት መሐመድ ኬሪቡ የተሰኙት ሰው ፖሊስ በዋና ከተማዋ ካምፓላ መኖሪያ ቤታቸውን ሲፈትሽ በተፈጠረ ግጭት እንደተገደሉ የካምፓላ ፖሊስ ቃል አቀባይ ፍሬድ ኤናንጋ ገልጸዋል። 2ኛው የሙስሊሞች መሪ የሆኑት ሱሌማን ኑሱምቡጋ ወጣት ሙስሊም ወንዶች ጽንፈኛ እንዲሆኑና ህቡ በሆነ ቡድን ውስጥ ተቀላቅለው ጥቃት እንዲያደርሱ በማበረታታት ወንጀል እየተፈለጉ ይገኛሉ። ፖሊስ ፍተሻ የጀመረው ማክሰኞ ዕለት 4 ንጹሃን ዜጎችን ባጠፉት በካምፓላ 2 ቦታዎች ላይ በተጣሉ የአጥፍቶ ጠፊዎች ቦምብ ጥቃት ምክንያት ነው። እስካሁን ድረስም 21 ተጠርጣሪዎች መያዛቸውን የካምፓላ የፖሊስ ቃል አቀባይ ኤናንጋ አስታውቀዋል። ማክሰኞ ዕለት ለተፈጸመው ጥቃት አይኤስ የተሰኘው እስላማዊ መንግስት ሲል ራሱን የሚጠራው የአሸባሪ ቡድን ኃላፊነቱን ወስዷል። አድማጮች ለአርብ ምሽት ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ዋሽንግተን ዲሲ።
እንደገረመውን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። አሁን ወደ ቀደመው መሰናዶ እንሻገር። በተለያዩ ምክንያቶች ሀገራቸውን ለቀው ባህር ተሻግረው ኢትዮጵያን መኖሪያ ካደረጉ ማህበረሰቦች መካከል አንዱ የአርመን ማህበረሰብ ነው። የአርመኖችና ኢትዮጵያን ዘመን የተሻገረ ወዳጅነት ባጭር ሰዓት ሊተረክ ባይቻልም ባልደረባችን አዲስ ቸኮል ግን በወፍ በረር የሚያስቃኝን መሰናዶ በመቀጠል ያሰማናል።
ባለፈው ሳምንት በኢትዮጵያ የአርመናያ ተልእኮ ፈጻሚ አርተማዝ ነዋሪያን በድሬዳዋ ጉብኝት አካሄደው ነበር። የጉብኝታቸው መነሻ በመስራቅ ኢትዮጵያ የአርመኖችን አሻራ ማስረጽ ነበር። ካክሱም ዘመን ይጀምራል የሚባለው የኢትዮ አርመን ግንኙነት በወሎ ሐይቅ ከተማና በሰሜን ሸዋ አሁን ድረስ አርማንያ ተብላ በመተጠራው ስፍራ አሻራውን የተወ መሆኑን የሀገሪቱ አምባሳደር ይናገራሉ።
The first records about the interaction between Ethiopians and Armenians goes back to Aksumite.
በኢትዮጵያውያንና አርመንያውያን መካከል ስለነበረው ግንኙነት የሚያወሱት የመጀመሪያ መዛግብት ወደ አክሱም ዘመነ መንግስት ይመራሉ። ተጨባጭ የሆኑት ግንኙነቶች ግን የጀመሩት በ8ኛው ክፍለ ዘመን ነው። ካልተሳሳትኩ ሙስሊም ሀገራት ግብጽን በሚወሩበት ጊዜ በዛ የሚኖሩ አርመንያውያን ከግብጽ ሸሽተው የአባይን ወንዝ ተሻግረው ደሴ አካባቢ በሚገኝ ሐይቅ ከተማ አርፈዋል። ቃሉ ከአርመንያ ጋር የተያያዘ ነው ማለት አይደለም። ሌላ ትኩረትን የሚስብ ማስረጃም አለ። በደብረ ሲናና ሸዋረቢት መካከል አርመን የምትባል የአርመን ማህበረሰብ መኖር የነበረች ትንሽ ከተማ አለች። በመስራቅ ኢትዮጵያ በድሬዳዋና ሐረር ከተሞች አካባቢውን በማዘመን ሂደት ውስጥ ተሳታፊ ነበሩ ነጋዴና መሐንዲስ አርመኖች ይኖሩ ነበር። በአጠቃላይ በሀገሪቱ ማለት እንችላለን ካልተሳሳትኩ በሐረር የሐረር ጨርቅን ከሸጡ ወይንም ካመረቱ የመጀመሪያዎቹ ነጋዴዎች መካከልም ናቸው።
This part in the old country actually, and if I'm not mistaken also they were among the first traders who started, you know, selling silk or producing German silk in Harar and here.
አሁን ተሻራቸውን ካሳረፉ የውጭ ዜጎች መካከል አርመኖች ይጠቀሳሉ። በድሬዳዋ ባህልና ቱሪዝም ቢሮ የባህልና ቅርስ ባለሙያው አቶ ገበየው ይናገራሉ።
ከሀገራቸው ሲመጡ በተለይም የተለያዩ የንግድ ክህሎትን እና በተለይም የሙዚቃ ኢንዱስትሪውን በአገራችን ውስጥ ከማሳደግ እና የኢትዮጵያ የሙዚቃ ትምህርት ቤት እንዲጀመር ከማድረግም አንፃር ትልልቅ ስራዎችን የሙዚቃ ኢንዱስትሪውን በህትመትም በማስተዋወቅ ትልቅ አሻራ ጥለው ያለፉ ማህበረሰቦች ናቸው ተብሎ ይታመናል። በአዲስ አበባ ውስጥ በተለይም በዚህ በኡራኤል አካባቢ ሰፊ ማህበረሰብ ሰፍሮ የተለያየ የንግድ ስራዎችን ሲሰሩ እንደነበርና አዲስ አበባ ባሻገር ሐረርም ተሰነ ጊዜ ኖሩበት ሁኔታ ነበር። አርመኖች ከአዲስ አበባም የንግድ እንቅስቃሴያቸውን የግንባታ ጥበባቸውን እያስፋፉ እንደ አንድ ኮሚኒቲ ደብረዘይት ላይ እንደሰፈሩ መረጃዎች ያሳያሉ። አርመኖች ወደ ድሬዳዋ የመጡት በተለይያው በታሪክ የቱርክ ጎረቤት ናቸው። በወቅቱ ከቱርክ ጋር በነበራቸው ግጭት ከሀገራቸው ተፈናቅለው ነው የመጡት። እንደመጡ መጀመሪያ ያረፉት ሐረር ነበር። ከሐረር ነው ነቅለው መጥተው ድሬዳዋ ላይ ያረፉት ማለት ነው።
የአንደኛው ዓለም ጦርነትን ተከትሎ ቀዳማዊ ኃይለ ሥላሴ ያኔ አልጋ ወራሽ ራስ ተፈሪ መኮንን ከኢየሩሳሌም ወደ ኢትዮጵያ መጥቷቸው 40 ወላጅ አልባ አርመን ሕጻናት ታሪክም በብዙዎች ጎልቶ የሚታወቅ ነው።
Now when Menelik, Emperor Menelik came to power, he invited Armenians.
ንጉስ ምኒልክ ለስልጣን ከበቁ በኋላ አርመኖች ወደ ኢትዮጵያ እንዲመጡ ጋብዘዋል። አርመኖችም እንደታማኝ የሀገሪቱ ዜጎች ሁሉ ጥሪውን በመቀበል ሀገሪቱን ለማዘመን የድርሻቸውን አበርክተዋል። አዳዲስ ዘመናዊ ማሽኖችን ወደዚህ ሀገር አምጥተዋል። ዕውቀታቸውንና ተሰጧቸውን ይዘው ወደዚህ መጥተዋል። አርመናውያን በዚህ ሀገር ውስጥ ትኩረትን ያገኘ ስፍራ አላቸው። አብዛኞቹ ከቱርክ የዘር ማጥፋት ጥቃት ሸሽተው ወደዚህ ከመጡ ሰዎች የሚወለዱ ናቸው። የአውሮፓ ትምህርት ዕውቀትና ተሰጦ አላቸው። ምኒልክ ታማኝ ዜጋ ያደረጓቸውን አርመናውያን ዕውቀታቸውን ኢትዮጵያ ከአውሮፓና ምዕራብ ሀገራት ጋር ያላትን ግንኙነት ለማጠናከር አውለውታል። ስለሆነም አርመናውያን ለዚች ሀገር ዘመናዊነት በእጅጉ አስተዋጽኦ ነበራቸው።
Ethiopians with strong ties with Europe and Western world.
ሌሎች አርመኖችም ኢትዮጵያ ውስጥ በልዩ ልዩ መስኮች አሻራቸው እንዳሳረፉ ነው የባህልና ቅርስ ባለሙያው አቶ ገበየው የሚያስረዱት።
እነኚህ የአርመን የመጡ ኮሚኒቲዎች ይሄ ከመሆኑ በፊት ድሬዳዋ እንደተመሰረተች በአጭር ጊዜ ውስጥ ባብሩ እዚህ በቆየበት ጊዜ ወደ አዲስ አበባ ግንባታ ከመጀመሩ በፊትና መንገድም ከመጀመሩ በፊት የአርመኖች ትልቁ አሻራ ከድሬዳዋ ግብአቱን ከውጪ የሚመጡ ግብአቶችን በዜላ በኩል በጅቡቲ በኩል የሚመጡትን ግብአቶች በበሬ የሚጎተቱ ጋሪዎችን ከራሽያ አምጥተው በበሬ የሚገተቱ ጋሪዎችን አምጥተው ከዚህ እስከ አዲስ አበባ ያጓጉዙ ነበር። ቴሪ ታዚክስታን የሚባል ትሪቺዛን የሚባል የአርመን ዜጋ ነው ይሄንን የትራንስፖርት ኢንዱስትሪ ወደ ሀገራችን ያመጣው። እንግዲህ በወቅቱ ትለልቅ የአይረን ሺቶችን ወደ መሃል ሀገር ቤተ መንግስቱ ሲገነባ የአባይ ድልድይ ሲገነባ በነኚህ በበሬ የሚጎተቱ ጋሪዎች ናቸው ትልቁን ትራንስፖርት ከዚህ ወደ አዲስ አበባ ሲያጓጉዙ የነበረው። በተመሳሳይ የሲጋራ ፋብሪካ ሲጋራ በዚህ ንጉስ የሚባል በድሬዳዋ ሲጋራን ያተሙ ለአካባቢው ለምስራቅ ኢትዮጵያም ለመሃል ሀገርም በማቅረብ በኢንዱስትሪ በንግድ እንቅስቃሴ ውስጥ ትልቅ አሻራ ጥለው ያረፉ ናቸው።
በአለም ላይ ያሉ ተብለው ከሚገመቱት 11 ሚሊዮን አርመኖች 3 ሚሊዮኑ ብቻ ናቸው በአርሜኒያ የሚኖሩት። ቀሪዎቹ በተለያዩ ክፍለ ዓለማት ተበታትነው ይኖራሉ። አርመኖች በዋናነት ከአርሜኒያ በጅምላ ተፈናቅለው ሌላ ቦታ የሰፈሩት መጀመሪያ ላይ በሮማንና ቢዛንታይን አገዛዝ ወቅቶች ነበር። ቀጥሎ በመካከለኛው ዘመን ሙስሊም አምልኮች ወደ አካባቢው ሲስፋፉ ጥቃት በመሸሽ በርካታ አርመኖች አካባቢያቸውን ትተው ወደ ተለያዩ ሀገራት የተበታተኑ ሲሆን ለሶስተኛ ጊዜ በጅምላ ሀገራቸውን ትተው የተበታተኑት ደግሞ በአንደኛው ዓለም ጦርነት ወቅት የኦቶማን ቱርክ ጭፍጨፋ በመሸሽ ነበር። ከሶስቱ የጅምላ ስደቶች በሁለቱ ጅምላ ስደቶች አነስተኛ ቁጥር ያላቸው አርመኖች ወደ ኢትዮጵያ መጥተዋል። የማምልኮቹን ጥቃት በመሸሽ ወደ ወሎ ሀይቅና ሰሜን ሸዋ አርማንያ የሄዱበት እንዲሁም በአንደኛው ዓለም ጦርነት ማግስት አርባዎቹ ልጆችና ሌሎች አርመኖች በኢትዮጵያ ስልጣኔ ጉልህ ሚና የተጫወቱበት ዘመን ላይ በቀዳማዊ ኃይለ ሥላሴ ዘመን እስከ 2800 ይደርሱ እንደነበር ከሚገመቱት አርመኖች መካከል ነርሲስ ናልባንዲያን በኢትዮጵያ የመጀመሪያ ዘመናዊ ሙዚቃ ባንድ በማቋቋምና በዮፍታሄ ንጉስ የተደረሰውን የመጀመሪያውን የኢትዮጵያ ህዝብ መዝሙር ዜማ በመስራትና በማቀናበር ከሌሎች ጎልተው ይታወቃሉ። ታዋቂው ሳሊ እስክንድር ቦጎሲያንም ምንጩ ካርሜኒያን እንደሆነ ነው የሀገሪቱ አምባሳደር የሚናገሩት።
Many of you probably know the history about 40 orphans, Arba Lijoj.
ብዙዎቻችሁ አርባውን ወላጆቻቸውን ያጡ የአርመን ህጻናትን ታሪክ የምታውቁ ይመስለኛል። ቀዳማዊ ኃይለ ሥላሴ ኢየሩሳሌምን በሚገቡኝ ጊዜ ከቱርክ የዘር ማጥፋት ጭፍጨፋ የተረፉ አርባ ወላጆቻቸውን የተነጠቁ ህጻናትን ያሉ ከብራስ በሚሰሩ መሳሪያዎች ሙዚቃ ሲጫወቱ አይተው በመደመማቸው እንክብካቤ ሊያደርጉላቸው ሊያሳድጓቸው ወሰኑ። ወደ ኢትዮጵያ ከመምጣት አልፈው አሳዳጊዎቻቸው ሙኗል። አርባው ህጻናት ወደ ኢትዮጵያ ከመጡ በኋላ የዘመናዊ ኢትዮጵያ ሙዚቃ መሰረቶች ሆኗል። እነዚህ ልጆችና ታላቃቸው የነበሩት ኮርቢያክ ናልባንዲያን ደርግ እስኪመጣ ድረስ ሀገሪቱ ተጠቀምበት የነበረውን ብሔራዊ መዝሙር ከማቀናበር ጀምረው በርካታ ሙዚቃዎችን ለኢትዮጵያ አበርክተዋል። በነገራችን ላይ እነዚህ ልጆች የአፍሪካ አንድነት ድርጅት የሚባለውን ተቋም መዝሙርም ሰርተዋል። ነርሲስ ናቸው ቅብሩን የሰሩት።
Wrote many music for Ethiopia, including the anthem of Ethiopia, which was the anthem of this country till Derg came to power.
ኢትዮጵያ ሁለት የአርመን አብያተ ክርስቲያናት ያሉ ሲሆን እነሱም አዲስ አበባ ከተማ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያንና በድሬዳዋ ከተማ የሚገኘው የቅዱስ ሚናስ ቤተክርስቲያን ናቸው። በአሁኑ ሰዓት ምእመን የሌለው የድሬዳው የቅዱስ ሚናስ ቤተክርስቲያን በአስተዳደሩ ባህልና ቱሪዝም ጽሕፈት ቤት ጥበቃና እንክብካቤ እየተደረገለት ይገኛል። በቀጣይም ቤተክርስቲያኑ ወደ ሙዚየምነት ለመቀየር እቅድ እንዳለ ነው የባህልና ቱሪዝም ጽሕፈት ቤት ኃላፊው አቶ ሚካኤል እንዳለ የሚናገሩት።
ምንቻችን የድሬዳዋ ባህልና ቱሪዝም ጽሕፈት ቤት ጥበቃ እያደረገለት እስካሁን ድረስ የተለያዩ እንደዚህ ዛሬ አምባሳደሩ እንደመጥተሉ ሌሎች አርመን ዜጎችም ወደ ከተማችን ሲመጡ እንዲጎበኙት እየተደረገና አንዱ የቱሪስት መዳረሻ ቦታ ነው። በቀጣይም እንግዲህ ይሄንን የቱሪስት መዳረሻ ቦታ በማልማትና የተለያዩ ፕሮጀክቶችን አብሮ ለመስራት መነሻ የሚሆኑ ውይይቶችን ዛሬ አድርገናል። እንግዲህ ቀጣይ ውይይቶቹ ወደ ሰነድ ሲቀየሩ ወደ መሬት ሊውሉ ሲሉ ደግሞ በተመሳሳይ ለህዝብና ለሌሎች አካላቶችም ይፋ የምናደርጋቸው ነው።
እንግዲህ በአሁኑ ሰዓት በኢትዮጵያ ኤምባሲዋን ለመክፈት ዝግጅት ላይ ያለችው አርሜኒያ በተልእኮ ጉዳይ ፈጻሚነት የሾመቻቸው አርተም አዝናዋሪያን የኢትዮጵያና የአርሜኒያን ግንኙነት በባህልና ቅርስ ብቻ ሳይሆን በህዝብ ለህዝብና በኢኮኖሚ ለማስተሳሰር ያስባሉ። ከአዲስ አበባ ቀጥሎ በርካታ የአርመን ማህበረሰብ ቢኖርባት የነበረችው ድሬዳዋን በመጎብኘታቸውም ደስተኛ ናቸው። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብ ልዩ የወጣቶች መሰናዶም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ መሰናዶ እንሻገር።
በመላ ኢትዮጵያ በፈጠራ ስራዎቻቸው ራሳቸውን እንዲሁም የሚኖሩበትን ማህበረሰብ በመደገፍ ላይ ያሉ ወጣቶች በርካቶች ናቸው። በእኛ መርሃ ግብር እየጋበዝን ያስተዋውቅናቸው ወጣቶች አይዘነጉም። ስለታረቀ የሽፈራው ዮናታን ዘብዴውስ በክፍል አንድ መሰናዶ በጥቂቱ ብሎናል። ታረቀኝ በፈጠራ ስራዎቹ በዙሪያው የሚያቸውን ችግሮች ለመፍታት ጥረት እያደረገ ያለ ወጣት ነው። ተከታዩን እንሆ።
በቀደመው የክፍል አንድ መሰናዷችን ስለፈጠሯቸው ከአስር በላይ ቴክኖሎጂዎች ያወጋን የቴክኖሎጂና የፈጠራ ሰው ወጣት ታረቀኝ ሽፈራው በክፍል 2 ከራሱ ልምድ በመነሳት ወጣቶች እንዴት የፈጠራ ሰው መሆን እንደሚችሉ ተናግሯል።
አዎ አንደኛ ያው የፈጠራ እንትኑ መሰጠትን ይጠይቃል። ማውቀን በጣም ጉጉትን ይጠይቃል። ወደ ፈጠራው ስለመግባት ማለት ችላ ያለ ማለት ተስፋ ያለ መቁረጥ ማለት ነው። ያ ነገር በውስጤ ነበር። ምክንያቱም ያደኩበት አካባቢ ስቴት ፋርም ውስጥ ነው። እርሻ ልማት ነውና መካናይዝድ የሆኑ ማሽነሪዎች ምናምንና እርሻ ልማት ውስጥ የሰብል የሚሰበስቡና ዛስ የሽክር ቤተሰብ እንደመሆኑ ይመጣል። ከትምርቴ እስከ ሰኔ ባለው ትምርት ውጪ ሐምሌና ነሐሴ ጋራጅ ውስጥ ብዙ ጊዜ አዘወትራለሁ። የጋራጅ ስራ ሳይ እንደረዳቶኛ አገለግል ነበርና በዛም ነው ወደ ጀነራል ሜካኒክስ የገባሁት። ከዛ በማየት ነገሮችን ችግር ያያለው እንዳልኩ ስቴት ፋርም ውስጥ ሮሻ ለማት ውስጥ ያለው ሰብል መሰብሰቢያው ኮምፓይነር የሚባል ትልቅ ማሽነሪ አለ። እሱን መግዛት በጣም ይቸገራሉ ማህበረሰቡ ለመውቂያ ማለት ነው ኮምፓይነር። ያ ነገር ችግሩን ሳይ ፕሮብሌሙን ሳይ ኢሚዲየትሊ በቃ ለምንድን ነው እቺ ነገር አልሰራም የሚል የመጀመሪያ ጊዜ እንደ ቀልድ ሞከርኳትና ፈንክሽናል ሆኖ ኢቭን ግራጌ ዞን ነው ከየ ወልቂጤ ከተማ እስከ ድሬዳዋ የከተሞች ፎረም ድረስ እጅ ተወዳድሬ ከተማውንም ፕሮጀክቴንም አስተዋወቅኩኝ ማለት ነው። ሁሉ ይሄ የዚህ መነሻ ኢንተረስቴ ምንድን ነው ችግር ነው ችግሮችን በማየት ነው። ምክንያቱም ሞያዊ ትምህርት ተምሬያለሁ። ብዙ ጊዜ ኢንተርኔት ላይ ነው ጊዜን ማጠፋው። በጣም ሰርች አረጋለሁ እንዳልኩ ነው። አሁን ቀደም ኮሮና ደግሞ በአራተኛው ቀን ነው የእጅ መታጠቢያ ነው የሰራሁት ቻይና ላይ አየሁት። ከዛ በኋላ ለምን ይሄን አልሰራም በሚል ያው አንዳንዴ ጸጋም ነው መሰጠትም ይጠይቃል። በዛ የተነሳ ነው ወደዚህ ፈጠራ ውስጥ የገባሁት ማለት ነው።
ታረቀኝ በብዙዎች ዘንድ በተለይም እሱ እንደሚለው የኢትዮጵያ ወጣቶች ጥቅሙን እምብዛም አልተረዱትም ስለሚለው የብየዳ ቴክኖሎጂ አጫውተውናል። በኢትዮጵያ ዓለም አቀፍ ውቅና ያላቸውን በያጆች ለማፍራት ስልጠና እየሰጡ መሆናቸውን ከአሰልጣኞችም ውስጥ አንዱ መሆኑን ገልጧል። ወጣት ታረቀኝ
ኢንዱስትሪ ፓርኮችን ያቸው ሙሉ ተገጣጣሚ ቤት ነው። ተገጣጣሚ ቤቶች በ18 ወር ነው ውልም ይገቡት ኢትዮጵያ ውስጥ መጥተው ማለት ነው። ያ ምንድነው ሙሉ ነገሩ ተበይዶ አልቆ እዚህ ለገጠማ ስራ ብቻ ነው የሚመጡት ማለት ነው። መኪና ላይ ባቡር ላይ አሁን ባቡር ዝርጋታ ላይ ኤቭሪ እንትኑ ዌልዲንግ ነው ተርማይት ነው ተርሚት ዌልዲንግ ወይ ሰመርጅድ የሚባል ዌልዲንግ አለ። የብየዳ አይነት ባቡር ስራ እንዳል መኪና ብትለው ብየዳ አይደለም ኤርፕሌን ብትለው ኮንቴይነሮች ራሷን ተጭነው የሚመጡት እንዳለ የመኪና ስትራክቸራል ቦዲዎች እንዳለ በዌልዲንግ ነው የሚሰሩትና አሁን ላይ እዚህ ተቋም ውስጥ ለ11 ዙር ስልጠና ተሰጥቷል። ለ20 ሰልጣኝ ማለት ነው። ይሄ እንደ አገር አቀፍ እቅድ ተይዟል 2000 በያጆችን የማፍራት በአይሶ ስታንዳርድ ማለት ነው። ማህበር አቋቁመን አሁን ዌብሳይት ላይ አስመዝግበናል። IIW ይባላል ኢንተርናሽናል ኢንስቲትዩት ኦፍ ዌልዲንግ። እዛ ላይ ካስመዘገብ ነው እኛም ወደ ውጭ እየሄድን በየዳውን በየአውሮፓ በየአፍሪካ ሀገር እየሰራን ለሀገራችን ገቢ እናገኛለን። የኢትዮጵያን በያጅ ማህበር የሚለውንም እናሳድጋለን ማለት ነው።
ለብየዳ ቴክኖሎጂ የተሰጠውን ምግነት ተናግሯል።
ዳጋጣሚ ሆኖ አሁን የብየዳ ማሰልጠኛ ኢንስቲትዩት ነው ያለ ነው። አሁን ዌልዲንግ ይባላል በሳይንስ ብየዳ ሁለት ነገሮችን ምታያይዝበት ነው ስለት ነገሮችን ጆይን መታረግበት ነው። ብዙ አይነት ሳይንሳዊ ሜካኒዝም አለው። አገራችን ላይ ግን ይሄ የብየዳ ቴክኖሎጂ በጣም እንደ ትንሽ ስራ ተደርጎ እንደ አይ ዶንት ኖ እንደ በቃ እንደ ባሪያ ስራ አድርገው ነው የሚያዩት። ትቆሽሻለ፣ እሳት አለው፣ ብየዳ ነው አይን ያጠፋል የሚል ስፔሻል ሴቶች አካባቢ በጣም ይፈሩታል። አገራችን ላይ የብየዳ ቴክኖሎጂ በጣም ለስ ነው ይገርማል። እኛን ካሰለጠነው SLV ማንሃይም የሚባል ፍራንክፈርት ውስጥ የሚገኝ አንድ ዌልዲንግ ድርጅት ውስጥ አሜሪካ ውስጥ አሜሪካን ዌልዲንግ ሶሳይቲ የሚባል አለ፣ ጀርመን ዌልዲንግ ሶሳይቲ የሚባል አለ። የአሜሪካና የጀርመን የብየዳ ማህበራት ማለት ነው አባል። ኢትዮጵያና ግብጽ የጀርመን የብየዳ አባል ሀገር ነችና ያ ተቋም 350 ጀርመን ውስጥ የዌልዲንግ ቴክኖሎጂ አለ ይገርማል። 350 የብየዳ ማሰልጠኛ ኮሌጅ አለ። አሁን እኛ ጋር ብዙ ጊዜ ሃየር ኤዱኬሽን ነው አይደል የሚታየው እንደ ከፍተኛ ውጤት አንተ ምትገባው ሃየር ኤዱኬሽን ነው። እነሱ ጋር ግን ስትገባ ዌልዲንግ ኢንስቲትዩት ነው ተመርቀ ምትገባው። ምክንያቱም እንደነው አገራቸው አንደኛ በጣም ቴክኖሎጂ ስላለ ተመርቀ ቁጭ አትልም ኢሚዲየትሊ ስለምትፈልግ ነው ምትገባውና አሁን ላይ ይሄ ስልጠና ከወሰድን በኋላ አገሪቱ ላይ መነቃቃት ፈጥሯል። የብየዳ ቴክኖሎጂ በጣም ትልቅ አቅም ያለው ነው።
በኢትዮጵያ የብየዳ ክህሎት ያላቸው ወጣቶች በዓለም አቀፍ ድርጅቶች እየተፈለጉ እንደሆነም ታረቀኛ ሸሸገን
20 የሚሆን በያጆችን አንድ የጀርመን ድርጅት ጠይቆናል። ይገርም አጋጣሚ ዛሬ ዶክመንቶችን እየተባለ ያወጥኩ ነው ያለሁትና ሀጀር በያጆችን ጠይቆናል ወደ ውጪ ወስዶ ሊያሰራን ማለት ነው። ግን ትላንት ነው እንደውም ይሄ ሌተር እንዳጋጣሚ የመጣለ። ግን እኛ አሁን 30ችን ስንቀን ድረስ መጀመራትን ጀምረው 102 ነበር እድሉ ሲመቻች ማለት ነው። እንዳልኩ ሰዓት አለው በጣም በጣም ድካም አለውና ተስፋም ይቆርጣል እንጠባጠብም አለ። ለገና ጀርመኖቹ ደግሞ በጣም ስትሪክት ናቸው በፈተና ይጥሉዋል ምን ይያሉ ከመቶ ወደ 60 ከ60 ወደ 30 ድርሰን አሁን 30 እንግዲህ በዘጠኝም ክልል ላይ ነው የተበተነው።
መንግስታውና መንግስታው ባሉን ድርጅቶች ድጋፍ ደረግላቸዋል ተብሎ ተጠየቀው ታረቀኝ።
አሁን ላይ ማህበሩን ለማቋቋም አንደኛው ጀርመን ራሱ ነው አሰልጥሮ ከሱ ድርጅት እንድንወጣ አንደኛ ጂአይዜድ ስፖንሰር አለን ጀርመን KfW በተወሰነ መልኩ የባንክ ኦፍ ጀርመኒ ነው እሱ ረዳናል። እንደገና የፌደራል ቴክኒክና ማይ ኢንስቲትዩት አለ TI ይባላል እንደ ምስረታ ቀን ያው አግዞናል የተወሰነ ሰፖርት አለ ነው በእነሱ ስፖንሰሮችን ያገኘነው። ሌላው ደግሞ በራሳችን መዋጮ ነው የሚሆነው። አንድ ኦንላይን ውስጥ ከገባን ደግሞ ያው በመናገኘው ኢንካም አንጻር ያው እናሳድገዋለን ማለት ነው።
የኢትዮጵያ ወጣቶች ትኩረት አልተሰጠውም በሚለው የቴክኒክና ሙያ ኮሌጆች ትምህርታቸውን እንዲከታተሉና በውስጣቸው ያለውን የፈጠራ ክህሎት እንዲያዳብሩ መክሯቸዋል።
አሁን እኔ ለወጣቶች የምመክረው ነገር ምክንያቱም አልደርስም የሚባል ነገር የለም አልደርስም ተስፋ ያለ መቅረት ማለት ነው። ምክንያቱም እኔ አሁን አንዳንዴ እኔ አሁን ሃይር ኤዱኬሽን ላይ ይሄ የራሴ ፊሊንግ ነው 12ኛ ክፍል ተመርቆ ሰው ሲወጣ ዩኒቨርሲቲ ጆይን ያደርግ መልካም ነው። ግን ብዙ ጊዜ ይሄ ቴክኖሎጂ ኮሌጆች ለምሳሌ ቴክኒክና ሙያ ኢንስቲትዩትን በቃ እንደመጨረሻ አማራጭ ነው እሱ። ዩኒቨርሲቲ ካልገባን በቃ ኮሌጅ ይቀበለናል ኮሌጅ እንገባለን የሚል ነገር አዝማሚ ያለ እንደ ተስፋ መቁረጥ አይነት እንደ ስብስብ ነበር የሚቆጠረው ይገርማልና እንደው ነገር ሳይንስ ነው እዛ ያለው ሙያ ነው። ምክንያቱም ሙያዊ ትምህርት ነው ተማሩ ተመረቀ ብትወጣ አንድ ቀን ስራ ፈታ።
በግል ድርጅቱ 3 ወጣቶችን ቀጥሮ እንደሚያሰራትና አገረው ታረቀኝ እዚህ ደረስኩት ተስፋ ባለ መቁረጥና ያለ መታከት በመስራት ነው ብሏል። አዲስ የፈጠራ ስራዎችንም በቅርቡ ይዤ እመጣለሁኝ ሲልም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና VOA ነው ከአሜሪካ ድምጽ ራዲዮ የሚቀርብልኝ የወጣቶች መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉና አመሰግናለሁ። አሁን ደግሞ ወደ ሌሎች ዓለም አቀፍ ጉዳዮች እናመራለን። በዓለም ዙሪያ ወጣቶች ስለራሳቸው መልክና ቁመና በራስ መተማመን እንዲያዳብሩ መገናኛ ብዙሃን በመጽሔቶች ላይ ወጣቶችን በተለይም ሴቶችን ወክለው የሚታዩ ሞዴሎችን ሰዎችን በተፈጥሮ ከሚኖራቸው ቁመና እጅግ የራቁ በመሆናቸው ይቀወቀሳሉ። ይህንን ችግር ለመቅረፍ ዊስፔክ የተሰኘ አንድ ተቋም ሁሉንም አይነት ሰው የሚወክል የሞዴሊንግ እንቅስቃሴ ጀምሯል። ስመኝሽ የቆየ የካሪና ሀብዛርድን ዘገባ እንደሚከተለው ታቀርበዋለች።
ባለፉት ጥቂት 10 ዓመታት ውስጥ በሞዴሊንግ ሙያ ውስጥ የሚሰማሩ ሰዎች አይነት እየሰፋ ሄዶ በእድሜ በዘርና በመጠን የተለያዩ ሰዎችን ማካተት ጀምሯል። ሆኖም ዊስፒክ የተሰኘው የሞዴሊንግ ኤጀንሲ መስራች የሆነችው ብሪያና ማሪያ ድርጅቶች ይህን ልዩነት በአግባቡ እየተጠቀሙበት አይደለም ትላለች። ለዛም ነው ማሪያ በ2004 ዓመተ ምህረት የራሷን ድርጅት የከፈተችው።
When I started WeSpeak WeSpeak የተሰኘውን ድርጅት ስከፍት የእድሜ እኩያዬ የምትሆን ሴት የሰጠችኝን ምላሽ በተለየ ሁኔታ አስታውሳለሁ። ይሄ የሚሆን ነገር አይደለም ነበር ያለችኝ። የሰበሰብሻቸው የቦርድ አባላት የተሰባጠሩ ናቸው። ከፍ ያለ የሰውነት መጠን ላላቸው ሰዎች የሚሰራ ነው። እንደሱ አይነት ድርጅቶች ደግሞ አሉ አለችኝ። እኔ ግን ዝም ብዬ ስራዬን ቀጠልኩ። ይሄ የሰውነታቸው መጠን ከፍ ላለ ሰዎች ተብሎ የተከፈተ ድርጅት አይደለም። ይሄ ሁላችንም ተሰባስበን እራሳችንን የምናከብርበት ነው።
ዛሬ ማሪያ የተለያየ የሰውነት መጠን፣ ቁመት፣ ጾታና ዘር ካላቸው 130 ሞዴሎች ጋር ትሰራለች። በድርጅቱ ዳውን ሲንድረም የተሰኘ የአይምሮ ጤና መጓደል ወይም የተለያየ የቆዳ ችግር ያለባቸው ሞዴሎች ያሉ ሲሆን ሁሉም ራሳቸውን በመጽሔቶች ሽፋን ላይ በማስታወቂያዎችና በፋሽን ማሳያ መድረኮች ላይ ማግኘት ችለዋል። ስለ እኩልነትና በሰውነት ዙሪያ ሊኖሩ ስለሚገባቸው አውንታዊ አስተሳሰቦችም መልእክት ያስተላልፋሉ። በዩናይትድ ስቴትስ ዋሽንግተን ዲሲ ከተማ ውስጥ የምትኖረው ሞዴል ዳንኤል ሳውተር በፋሽኑ ኢንዱስትሪ ውስጥ ልዩነትን ማክበር የሚገባበት ጊዜ ነው ትላለች።
having more diverse models.
በቁመት በመጠን በአይነት በጾታ በዘር ሁሉን ያካተተ ልዩነት ደስ ይላል። ይህ ከዚህ በፊት ሆኖ በማያውቁ ሁኔታ እያደገ ነው።
ሳውተር እንደምትለው በተለይ የማህበራዊ ትስስር መድረኮች ለማስተዋወቂያ የሚሆኑ አዳዲስ ሞዴሎችን ለማግኘት ትልቅ ሚና አላቸው። በ2006 ዓመተ ምህረት ዋሽንግተን ዲሲ የሚገኘውን የሞዴሊንግ ኤጀንሲ እንድትቀላቀልና ሞያዋን እንድታጎለብት የረዳት የኢንስታግራም ማህበራዊ ትስስር ገጿ መሆኑንም ትናገራለች። በሌላ በኩል ግን የተለመደውን የሞዴልነት መስፈርት አሟልተው የሚሰሩ ሞዴሎች ከትክክለኛ ሁኔታ የራቀ ወይም ሊሆን የማይችል ተስፋን የመፍጠር ቅሬታ እንደሚቀርብባቸው ይናገራሉ። ከነዚህ አንዷ በምዕራብ ዓለም ዕውቅና ያተረፈችው ራሽያዊ ሞዴል ቪላድ ሮስላያኮቫ ናት።
አዲስ የሆነ ልዩነት እየተፈጠረ ነው። እኔ እንደራሴ ሆኜ ነው የተፈጠርኩት። አሁን ደግሞ ሰዎች ለራሳቸው ሰውነት ጥሩ ስሜት እንዳይሰማቸው በማድረግ ቅሬታ ይቀርብብኛል። ስለዚህ እኔም በመሆኔ ጥፋተኛ ነኝ ማለት ነው። በርግጥ ሁሉን ያማከለ ነገር እንዲሆን ፈልጋለሁ። ግን ይሄ በጣም የተወሳሰበና ውስጡ ብዙ ነገሮችን የያዘ ነው።
አንዳንዶች ለዚህ እንደምሳሌ የሚገልጹት የውስጥ ልብሶችን በማምረት የሚታወቀው ቪክቶሪያ ሴክሬት የተሰኘው ታዋቂ ድርጅት ኤንጀልስ በመባል ከሚታወቁት የረጅም ጊዜ ሞዴሎች ጋር መስራት ማቆሙ ነው።
የበለጠ አካታች እንዲሆኑ ማድረግ ይችሉ ነበር። መርሃ ግብሩን እንዳይቋረጥ ማድረግም ይችሉ ነበር። ቪክቶሪያ ሴክሬት ሁሌም አማላይ ነገሮችን ይጠቀማል። ለምን ሁሉም ሰው አማላይ መሆን አይችልም? ለምሳሌ የሪሃና ምርት የሆነውን ፔንቲንን ተመልከቺ። ከሁሉም የሰውነት መጠንና ጾታዎች ጋር ጥሩ ስራዎችን ሰርተዋል።
የቪክቶሪያ ሴክሬት ሞዴሎች ከፊልም ተዋናይት ፕሪያንካ ቾፕራ እስከ እግር ኳስ ተጫዋች ሜጋን ሬፕኖ ድረስ ያካትታል።
በሞዴሎች ማንነት ላይ የበለጠ ትኩረት መደረጉ ደስ ይለኛል። አሁን ስለ ቁንጅና ብቻ አይደለም፣ አሁን ሰዎች ስለ ሞዴሏ ማንነትም ማወቅ ይፈልጋሉ። ያ በጣም ደስ የሚል ነገር ነው።
ጊዜው ሲቀየር የፋሽን ኢንዱስትሪውም አብሮ እየተቀየረ ነው።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉና አመሰግናለን። በነገራችን ላይ አድማጮቻችን እንዲሁም ተመልካቾቻችን ከራዲዮ ስርጭታችን በተጨማሪ በቴሌቪዥን መስኮትም ብቅ ብለናል። በማህበራዊ መገናኛዎች ላይ እንገኛለን። አስተያየታችሁን እንድታደርሱን ይሁን። አሁን የዕለቱን ግሩም ሙዚቃ የምንሰማበት ሰዓት ላይ ደርሰናል። ኢሳያስ ታምራትን በጥቂቱ ሰምተን እንመለሳለን።
የልጃር ባሯሻ አንቺ መንገድ ሄጂ ይያለን ባታለን ለሸ ይቤዳም ፍቅርሽ እንደንኩኝ መለንኩ እንንሺ ፍለጋ
አብራችሁን ስላመሻችሁ በእጅጉና አመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምጽና ምስል ምህንድስናው ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።